ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
ረሃቡ በትምህርት ላይ ተማሪዎች በደም ትምህርትም እንዳይከታተሉ አሰባቸው ወደ ሌላ እንዲሄድ አደረጉ። በደም ትምህርት አይከታተሉም። አብዛኛው ከትምህርት ይቀራሉ። እህል ስለሌለ በረሃብ ምክንያት ተስፋ ያቆረጡ ነበር።
በትግራይ ክልል በረሃብ ምክንያት በመቶ ሺዎች የሚቆጠሩ ተማሪዎች ትምህርታቸውን ለማቋረጥ ቋፍ ላይ መሆናቸው ተነግሯል። በጉዳዩ ላይ የተሰናደው ዘገባ በምሽቱ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም ይመራዋል። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድሜ ጋብዛለሁ። ወደ ቀዳሚ መሰናዶ እንሻገር። ቀዳሚው መሰናዶ ከአንድ የኪነ ጥበብ ሰው ጋር ያስተዋውቀናል። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበብ ትምህርት ቤት የተመረቀው ሰዓሊ ተሰማ አስራት ያለፉት 15 ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር አድርጓል። ሰዓሊ ተሰማ በኢትዮጵያና በተለያዩ ሀገራት ተዛዝሮ ስራዎችን ያቀረበ ሲሆን በዋናነትም በነሐስ የሰራው የቡና ቅርጽ በካታር የቅርስ ማዕከል እንዲካተት ተደርጓል። ሰዓሊ ተሰማን አነጋግራ የደንገረመው ቀጣዩን ዘገባ አሰናድታለች።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፍቃደኛ ስለሆንክልኝ። እንዲሁም ባጭሩ ደሞ ስላገኘው ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቀል።
እሺ፣ በጣም አመሰግናችኋለሁ እንግዳችሁ አርጋ ስለጋበዛችሁኝ። ስሜ ተሰማ ሰምት እንደይባላል። ተወልጄ ያደኩት አዲስ አበባ ነው። ባለ ትዳር ላይ አራት ልጆች አባት ይሙያ ይስል ስለከ አዲስ አበባ ስለ ጥበቶች በሰልተ ተመረቀ። ላለፉት 18 ዓመት ግን በአቪዬሽን ፊልድ ላይ ነው እየሰራ ያመገኘው። አሁን ምኖርበት ሀገር ካታር ዶሃ ውስጥ ነው ምኖረው።
እሺ፣ የት ስራዎችን አሳይተሃል? ከሳን ጀምር።
አዎ፣ እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን ያው በኢትዮጵያ ውስጥ አዲስ አበባ እንዲሁም በድሬዳዋ፣ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ ደግሞ እዚህ ካታር ውስጥ ደግሞ የአመቱ እንዲዘጋጅ የተለያየ ዓለም አቀፍ ሴሌክሽኖች አለ። እዛ ላይ በብራንድ አምባሳደርነት እንዲሁም እድል ገጥሞኝ ከኢትዮጵያ እንዲሁም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና ኦልሞስት ከተመረኩኝ ከ20 ዓመታት ብላ አልፎተኛል። በዚህ 20 ዓመታት ውስጥ በርካታ ሀገራት በማሳየት አቅም ይችላል እያረኩን ያለው።
ወደ ስዕል ስራ እንዴት ገባ? ስዕል ጥሪ ነው የሚለውን ነገር እንዴት ነው ያወቀው?
እንግዲህ ሳሊ ደግሞ ያው በመወያወነኝ ጥበብ ዘርፎች ላይ ሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ እየጫርን ከዛ ከበመጠረው የቤተክርስቲያን ውስጥ በሰንበት ትምህርት ባሳለፍንበት ሁነት አበባ ስሎች እየሳለን እያለን ያው ከፍተኛ ሃይስኩል መጨረስን በኋላ አዲስ አበባ ስነ ጥበብ ዲዛይን ትምህርት ቤት በመግባት ሙያው ማደግ ችሏል ማለት ነው። እና ያው መነሻው ከተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ ክፍል ውስጥ በመሳል በዘመድ አድርጎ ነው ወደ ኮሌጅ ደረጃ ስፔሻል አድርጌው አሁን ደግሞ ከምሰራ ስራ ፊልድ ኦፍ አቪዬሽን ከሆነ ለጎን በመስራት ላይ ይገኛሉ ማለት ነው።
እሱ እንግዲህ አይከብድም። ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ የአራት ልጆች አባት ነህ፣ በዛ ላይ በሰው ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ያመጣጠንካቸው?
ይህ ሁለት ነገሮች ጠቅስ ፈልጋለሁ። አንደኛው ሙያ የሚገርምሽ የኢትዮጵያ አየር መንገድ ክብር ይግባው እና ለአምስት ዓመታት አገልግየዋለሁ እና ከሰባ ዓመታት በፊት ኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ሌቨሪ ማለት ነው ከአዲስ አበባ የስነ ጥበብ ዲዛይን ትምህርት ቤት ነው የሚቀጥር የነበረው ለሰባ ዓመት እስካሁን ድረስ በፖሊሲ ደረጃ ማለት እና በፈረንጆች 2003 ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው እና አምስት ዓመታት አገለገለ እና ያው ከቀጠልም ከ2008 ደግሞ ጀምሮ እስካሁኑ 2023 አሁን 24 ካታር ኤርዌይስ ውስጥ ነው በመስራት የምገኘው እና ለዚህ እንደ ትልቅ አድርጌ መብሳለኝ እግዚአብሔር ፈቃድ በመቀጠል እጅግ ማክብራት ልጆቼ እናት ከመስተዋል የተወዘሮ ለምንበላይነ የልጆችን ማሳደግ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራዬ ጎን ስል እንደ መዝናኛ ነው። በቃ ልክ አንድ ሰው ምንም ይስራ ምንም የመዝናኛ ሰዓት አለው። ጥሩ የሆነ የእረፍት ሰዓት አለኝ። በእነ የእረፍት ሰዓቶች ነው እነኝ ስራዎችን የሰራው። ሰዓቶችን በአግባቡ መጠቀም የቤተሰብ ሰዓት አለ፣ የራስ ሰዓት አለ፣ የሀገር ሰዓት አለ፣ የአገል የሃይማኖት ደግሞ ሰዓት አለ። እነኝ ያው የአእምሮ ነጻነት ሲኖር ያመሳት ምችው ነገር አለና ትልቁን ድርሻ የክብርት ባለቤት ዘረለምለም ነው ማለት እችላለሁ።
ከዚህ ቀደም አንድ የሰጠኸው ቃለ መጠይቅ ላይ እንደ መምህር ሆነ አይቻለሁ ነው። በካታር የስዕል ስልጠና ትሰጣለህ እንዴ?
ካታር ውስጥ የካታር ኢንተርናሽናል ስኩል አለ ኢትዮጵያ ላይ ማለት ነው። እና አራቱም ልጆቼ ሀገራዊ እውቀት እዚህ ላሉ ኢትዮጵያውያን ስለ ሀገራቸው ማንነት ለምሳሌ ተሰራ ናቸው ፕሮጀክቶች አሉ። በኢትዮጵያ ቡና አመጣጥ ላይ፣ በህዳሴው ግድብ ላይ፣ ስለ አድዋ ያንን ወርክሾፕ በመስጠት እነኝህ ህጻናት ከሀገራቸው ርቀት ቢሆኑም ግን እንደ ሳሌ እንደ ኢትዮጵያ ደግሞ ኃላፊነት አለብኝ በማሰብ እዚህ ካታር ብቻ በመጓዝ በሚኖርባቸው ሀገራት በተለይ ወጥቶ በትውልድ ላይ ስለማንነታቸው መሰነክሮች ማስተዋት ገኛ በመሆኑም እዚህ ካታር በሚገኝ ኢንተርናሽናል ስኩል የካታር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ። ለኢትዮጵያ ኤምባሲ ጋር በመሆን ኢትዮጵያውያን ይማሩበታል። ስለዚህ ለኔ ህጻናት ከሀገራቸው ስራራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ ያን ህጻናቶችን ማንነት ማስገንዘቢያ የስነ ጥበብ ወርክሾፕ የማሳሳያል ማለት ነው።
አንድ በጣም ያየሁት ነገር ቡናን ትጠቀማለህ ስለዎች ላይ እንዲሁም ደግሞ ከነሐስ የተሰራ ትልቅ የቡና አስተቻቹም አለ። እስቲ ስለሱ ነገር ንገረኝ። እነዚህ ከቡና ጋር የተያዘው ነገር ምንድነው? የት ደርሷል?
ቡና እንግዲህ ያው የኛ ኢትዮጵያ በራኛ እንግዲህ የኢትዮጵያ ውስጥ የሰሩ መዘባገኛ ተወለ ከተባለው አንዱ ባሻገር ቡናችን ነውና ይሄን ነገር ቡና ደግሞ የኛ ማስተዋወቅ አላችነት አለ። ቡናም ሽማ የጠጣ ሰው የለም በተን ማገር ስንትራብል ስናደርግ እና ለቡና ደግሞ መጠጫ ምክንያት ሆነች ኢትዮጵያ አለች። እና ግን ዛሬ 2023 ካታር ትልቅ ኢንተርናሽናል ኤክስፖ ያዘጋጅታ ለስድስት ወራት ክፍቶ ነው። ከኤክስፖ በፊት ግን ዓለም አቀፍ ኤግዚቢሽን ከናወን ነበርና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርክ ነበር የኤክስፖ ፓርክ ነበር። እና ምን ከግብርና ጋር እንደምንላያዘው ስን ስለዚህ በውስጥ ሁሉም የሚያስቆጭ ነገር አለ። እኛ የቡናው ባለቤት ሆነ በርካታ ሰዎች እየከበሩበት ያለው እና ስለዚህ ቡና ምን ማድረግ አለብን ብንል ትልቅ የኔን ቁመት ሊያክል የሚችል የቡና ስካልፕቸር ቦታ አቀረብኩኝ። እና ዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፈራው። የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይሄንን ከካርድቦርድ ነው የሰራሁትኝ ትልቅ ቡና ነው በነሐስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብቶልኝ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ የቡና ውስጥ እንዲመስለል።
መቼ ነው ይሄ ቃል የተገባል? የትኛው አደባባይ ላይ ነው ይሆናል የተባለው?
አሁን ቃል የተገባልኝ ኖቨምበር 25-30 በነበረ ትልቅ ዓለም አቀፍ ኤግዚቢሽን ላይ ቀርቦ ነበር ይስል። ከዛ በኋላ የኢትዮጵያ ፓቪሊዮን አለ በርካታ ሀገሮች ነው እያከናወኑ ያሉት ይህን ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና ያን ፓቪሊዮን ትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያሉ በአሁኑ ሰዓት በፓፕሪዮና ላይ እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው እና እሱ ለተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስ ተደርጎ እነሱ በሚመጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ ከምላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ።
አይነት ሰዓሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዘይህን የቱ ጋር ታስቀምጠዋለህ?
አሁን ያሁን ይህ ቴኒስ ስራ ዝም ብዬ ካታጎራይስ አድርገውን ያው ራሴው በራሴ ስሜት የኔ ስራ ያተኮሩ ዲፕሎማሲ ላይ ይመስለኛል። በርካታ ሀገራት እንዲሁም ግለሰቦች እና ተቋማት በሚያደርጓቸው ማናቸውም በጎ አድራጎት እኒህ የተደረጉ ድርጊቶችን ወደ ስል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል መልኩ በማዘጋጀት ወደ ስል የመቀየር ስሜቶች ላይ አለ እና ሞሮሎች መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ። ምክንያቱም ከእንግዲህ ከዋና ቋሚ ስራ ጎን ለጎን ነው። ግን ቋሚ ስራዬን በአጋጣሚ ለስል ነው መቆጥረው። በአጋጣሚ ቴክኒካል ቢሆንም ያው ነገሮች ተመቻችተውልኝ ከዚህ ጋር አያያዛቸው በመስራት ያገኛሉ ማለት ነው።
እስቲ እንግዲህ እንደ ሰዓሊ ወደፊት ራስህን የቱ ጋር ታየዋለህ? ህልምህ ምንድን ነው?
ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል። እግዚአብሔር የሰጠኝን ጥበብ ለበጎ አላማ በቃ መልካም ለሚያደርጉ አካላት ከግለሰብ እስከ ተቋማት እስከ ኔቲሽንስ እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትም በምንሄባቸው ቦታዎች በተለያዩ አካላት የሚነሳው ነገር በጣም ስሜት ታሽ የሚያደርግ ነው እና ይህን ነገር ሁላችንም ኃላፊነት አለ ሀገራችን ፕሮሞት የማድረግ በየተሰማረ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው። ስነ ጥበብን በመጠቀም ሀገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነ ጥበብ የተጀመረውን ጉዞ ያ ነው ህልሜና ሀሳቤ።
ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና እስቲ ስለሱ ጥቂት በለኝ።
አዎ እዚህ ምንድነው እዚህ ካታር ውስጥ በምኖርበት እንግዲህ ለ16 ዓመታት ውብ የሆነ 16 ዓመታት ነው የኖርክ ያለሁት። ያም ውብ ስልሽ እንግዲህ ከሀገር ተርቆ እኛውን ውብ የምናደርጉ የምኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ። ከጊዜያዊ ስቱዲዮነቱ ነገሮች ሲመቻቹ ወደ ራሴ የሆነ ጋለሪ ለመጓዝ ያው በመንደርደሪያን ያለሁት።
እስቲ አንድ ሌላ ያየሁት ነገርና ሳልጠይቅህ ማለፍ የማልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች በተለይ አምባሳደሮች ስጦታ ስታበረክት አይቻለሁ እና ይሄ ከምን የመነጨ ነው?
እንግዲህ ሳደርግ የነበረው ይሄ እንግዲህ ኮሌጅ እያለሁ 20 ዓመታት በፊት የነበረ ልምድ ነው እና በዜና አውታሮች መከታተል ለምሳሌ እንደምሳሌ ብንወስድ የአሜሪካና ኢትዮጵያ አመትኛ አመትን መከበሩ በዜና አውታር ላይ ሰማሁት። አሁን በርካታ አሜሪካውያን ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻቸው ቤተሰቦቻቸውን ይረዳሉ። አደሴም ታይም በዛው ኤችአይቪ በሽታ በጣም በከፍተኛ ሁኔታ እየተሰራፋ በነበረበት ሰዓት በርካታ ሰዎች ይረዱ ነበር። ዜናውን ሳደምጠው በቀጥታም በተዘዋዋሪም በአንድ በአለ ዳንደ ተሰማኛል። ጠዋት ደውዬ አድናቆቴን ገልጽላቸዋል። ቀጠሮ አስይዛል። ከተቀበሉኝ በኋላም እንደ አንድ ትልቅ ባለስልጣን ነው የሚቀበሉኝ። ሀሳቡ ይገረሙታል፣ ይደንቁበታል። እኔ ደግሞ ግለሰብ የሆንኩስ ኢትዮጵያዊ ግን እዚህ ለሁለቱ ሀገሮች ጉዳይ ደግሞ እንደ ጉዳይ የሚያስጨንቅ የሚያስጠበኝ የኢትዮጵያዊ ሰዓሊ እንደሆንኩ እና በዛ ሀሳብ ምክንያት ይህን ነገር እያደረግኩ እንዳለው እና በጣም ተደስተው ተገርመው ከነሱ የሚገኙ መለሽ በጣም በእውነት የሚፈጥረው ቀላል አለን። በአጋጣሚ በዛ ሰዓት ብቻ ሰር አሁንም ስለዚህ በምንበት ሀገራት ሀገራችን ላይ አሜሪካ፣ ኬንያ፣ ናይጄሪያ ባለፈው ሀገራችን ላይ በተፈጠረው ችልብ ችግር ሀገራችን ውስጥ የነበረውን ችግር ለመፍታት ባደረጉት ነገር በቀጥታ ኤምባሲ በመሄድ ከተያያዥ ሆኑን ሀሳብ ወደ ስል በመቀየር ማለት ነው ሀሳቡ ወደ ስል በመቀየር እዚህም ያው ቀጥሏል ጉዳይ።
እሺ፣ ሰዓሊ ተሰማ ከአሜሪካ ድምጽ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ስለሰጠኝ አመሰግናለሁ።
እንደና አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምጽ በትግራይ ክልል በረሃብ ምክንያት 223,000 የሚሆኑ ተማሪዎች ትምህርታቸውን ከማቋረጥ ቋፍ ላይ ናቸው ሲል የክልሉ ትምህርት ቢሮ ከሰሞኑ ገልጿል። የትምህርት ቤት ምገባ መርሃ ግብሩን በመጀመር ተማሪዎቹ ትምህርታቸውን እንዲቀጥሉ ማድረግ ይገባል ሲልም አሳስቧል። በክልሉ ኢሮብ ወረዳ በጦርነቱና በድርቁ ምክንያት ከ3000 በላይ ተማሪዎች እንዲሁም በአጽቢ ወረዳ ደግሞ 10000 የሚጠጉ ተማሪዎች ከትምህርት ገበታ ውጪ መሆናቸውን የአካባቢው አመራሮች በተመሳሳይ ገልጸዋል። ሙልጌታ ጽባ የዚህን ጉዳይ ዝርዝር ይነግረናል።
በትግራይ ክልል ኢሮብ ወረዳ በአካባቢው የተፈጠረው ድርቅ ባስከተለው ረሃብ ተማሪዎች ትምህርታቸውን እንዲያቋርጡ እያስገደደ ነው ሲሉ የወረዳው አስተዳዳሪ አቶ ኢያሱ ተስፋይ ለአሜሪካ ድምጽ ገልጸዋል።
ረሃብ ስላለ ተማሪዎች ትምህርትን እያቋረጡ ነው። ከ155 በላይ ተማሪዎች ትምህርት ቋርጠዋል። እስካሁን ከተገኙ ደግሞ አሁን ትምህርት የመያዝ አቅማቸው ሙሉ ፔሪየድ በሚገባበት የመቅሰም አቅማቸው በረሃብ በውሃ እጥረት የሚሄዱበት ትምህርት ርቀት ተያይዘው በችግር ላይ ነው ያሉ። አሁን በትምህርት ገበታ በትምህርት ላይ ከፍተኛ ጉዳት እያደረሰ ነው ያለው። ከዛ ደግሞ ኢሮብ ህዝብ የራሱ ብሔር፣ ቋንቋ፣ ባህል ያለው ስለሆነ እንደ ብሔር ደግሞ በሁለቱ ተከፍሎ በምንነቱ ላይ አደጋ የተጋረጠ ነው ያለው።
በወረዳው ካሉ 47 ትምህርት ቤቶች 24ቱ በኤርትራ በተያዙ አካባቢዎች የሚገኙ ናቸው ያሉት አቶ ኢያሱ በዚህ አመት መመዝገብ ይገባቸው የነበሩ ተማሪዎች ከ7600 በላይ ሲሆን የተመዘገቡት ግን 4101 ብቻ ናቸው ብለዋል። በረሃብና ተያያዥ ጉዳዮች በዚህ ወረዳ 63 ሰዎች ህይወታቸው ማለፉም አስተዳዳሪው ተናግረዋል። በአጽቢ ወረዳም የወቅሮ ደራ አንደኛ ደረጃ ትምህርት ቤት ርዕሰ መምህር መምህርት ሚዛን ኪዳኑ በረሃብ የተነሳ ተማሪዎች ከትምህርት ገበታ እየቀሩ ነው ብለዋል።
ተመዘገቡት 305 ነበር። ከዛ ያቋረጡት 20 ተማሪዎች ነው። ረሃቡ በትምህርት ላይ ተማሪዎች በደንብ ትምህርቱን እንዳይከታተሉ አሰባቸው ወደ ሌላ እንዲሄድ አደረጉ። በደንብ ትምህርት አይከታተሉም። አብዛኛው ከትምህርት ቤት ይቀራሉ። ያው እህል ስለሌለ በረሃብ ምክንያት ተስፋ ያቋረጡ ነው ማሪዎቹ።
በዚህ ወረዳ ነዋሪ የሆኑት አቶ ብርሃን ክፍለም በቅርቡ ለአሜሪካ ድምጽ በሰጡት ቃል 3 ልጆቻቸው በረሃቡ ምክንያት ትምህርት እንዳቋረጡ ገልጸዋል።
ትምህርት የማይማሩ ልጆች አሉ። አንደኛው 8ኛ ክፍል፣ ሌላኛው ደግሞ 7ኛ ክፍል ተማሪ ነበሩ። ትምህርት አቋርጠዋል። እንዲሁም 3ኛ ክፍል ይማር የነበረ ትንሹ ልጅም አቋርጧል። ከታም ጥቼ ነው የማስመዘግባቸው እንዲሁም የማስተምራቸው።
በአጥቢ ወረዳ በጦርነት እንዲሁም በድርቅና ረሃብ ምክንያት 10000 የሚጠጉ ተማሪዎች ከትምህርት ውጪ መሆናቸው የወረዳው አስተዳደር ገልጿል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ጦርነቱ በትምህርት ስርዓቱ ከፈጠረው ከፍተኛ ተጽዕኖ በተጨማሪ ድርቁና ረሃቡ በትምህርት ስርዓቱ ላይ ትልቅ ተጽዕኖ አሳድሯል ብለዋል። በትግራይ ክልል ድርቅ በተከሰተባቸው 36 ወረዳዎች 223000 ገደማ ተማሪዎች ተማሪዎች ትምርታቸውን ለማቋረጥ አፋፍ ላይ ናቸው ሲሉ ሐላፊው አስረድተዋል።
ከ1 ሚሊዮን በላይ ህጻናት አሉ ተማሪዎች ማለት ነው። እነዚህ ሁሉ ድጋፍ ይፈልጋሉ። ነገር ግን ደግሞ ከዚህ ደግሞ ከከፋ ችግር ደግሞ የከፋ ሌላ ችግር የደረሰባቸው ደግሞ እነዚህ በድርቅ የተጎዱ በ36 ወረዳዎች ላይ የሚገኙ በ625 ትምህርት ቤቶች ውስጥ የሚማሩ 222940 የሚሆኑ ተማሪዎች አሁን ትምህርት የመቋረጥ ጫፍ ላይ ደርሰዋል።
የትምህርት ቤት ምገባ መርሃ ግብር በመጀመር ከትምህርት ገበታ እንዳይነጠሉ ማድረግ ይገባል ሲሉም አሳስበዋል።
ትምህርት ብቻ ተካተሉ ያሉት ህጻናትን ብቻ ነው ኮንሲደር ያደረግነው። ለነዚህ ቢያንስ በቀን አንድ ምግብ በትምህርት ቤት የትምህርት ቤት ምገባ እንዲጀመር ነው ለፌደራል መንግስትም ዓለም አቀፍ ማህበረሰብም እና ሌሎች ባለድርሻ አካላትንም ጥሪ ያደረግነው።
በዚህ የተማሪዎች ምገባ እስከ ሰኔ ወር ድረስ 6.5 ሚሊዮን ዶላር እንደሚያስፈልግ ዶክተር ኪሮስ ተናግረዋል። የተባበሩት መንግስታት እርዳታ ማስተባበሪያ ቢሮ UNOCHA ትናንት ባወጣው ሪፖርት በበኩሉ በትግራይ ክልል 105 ትምህርት ቤቶች በተፈናቃዮች በመያዛቸው ትምህርት ቤቶቹ ዳግም ለመክፈት እየተደናቀፈ ነው ብሏል። እንዲሁም ህጻናት ለችግር ተጋላጭነታቸው እንዲጨምር አድርጓል ሲል ገልጿል። በትግራይና አማራ ክልሎች ያለው ድርቅና የምግብ እጥረት የሚያስከትለውን ሰብአዊ ቀውስ ለመከላከል ሁለንተናዊ ድጋፍ በአስቸኳይ ያስፈልጋል ሲል የእርዳታ ማስተባበሪያ ቢሮ አሳስቧል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተተናርተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። የናይጄሪያ ህንፃ ተቋራጭ ሰራተኞችና መሐንዲሶች የቻይና ኩባንያዎች ከግንባታዎች ገፍትረው እያስወጡ ነው በማለት እያማረሩ ይገኛሉ። የዚህን ዘገባ ዝርዝር ደግሞ ስመኝሽ ቆይታ አሰማናለች።
የምንድስና ባለሙያ የሆነው ሳኢድ ማህጋሪ በአቡጃ የሚኖር የግንባታ ተቋራጭ ሰራተኛ ሲሆን አቡጃ ውስጥ በከፍተኛ ሁኔታ እያደገ በመጣው የግንባታ ስራ ላይ ተሰማርቷል። ሆኖም ማህጋሪ እንደሚለው በናይጄሪያ ውስጥ ትላልቅ የቻይና ግንባታ ተቋማት መኖራቸው እንደሱ ያሉ የሀገር ውስጥ የግንባታ ሰራተኞች በትናንሽ የመኖሪያ ቤት ስራ ላይ ብቻ እንዲገደቡ አስገድዷቸዋል።
And a lot of our local contractors don't have that capacity.
ብዙዎቹ ሀገር በቀል ተቋራጭ ኩባንያዎች ከውጭ ተቋራጮች ጋር ለመወዳደር የሚያስችል አቅም የላቸውም። ምክንያቱም እነሱ ልምድ፣ እውቀት፣ ቴክኒካዊ መሳሪያዎችና የገንዘብ አቅም አላቸው። ስለዚህ ለሀገር ውስጥ ተቋራጮች ስጋት ናቸው። ለዚያም ነው የሀገር ውስጥ ግንባታ ተቋማት ትናንሽ የግል መኖሪያ ቤት ግንባታ ላይ ብቻ የሚያተኩሩት።
የቻይና ኩባንያዎች ወደ ናይጄሪያ የገቡት የነበረውን ክፍተት ለመሙላት ነው። እንደ አውሮፓውያን አቆጣጠር ከመስከረም 2021 ጀምሮ ናይጄሪያ ከቻይና የተበደረችው ገንዘብ መጠን 4.1 ቢሊዮን የደረሰ ሲሆን አብዛኛው ወጪ ለመሰረተ ልማት ፕሮጀክቶች መዋሉን የናይጄሪያ ዕዳ አስተዳደር ጽህፈት ቤት መረጃ ያመለክታል። የልማት አማካሪ የሆኑት ጂዴ ኦጆ ከቻይና የተገኘው ብድር መንግስት የግንባታ ፕሮጀክቶችን ለቻይና ኩባንያዎች እንዲሰጥ በማስገደድ ረገድ አስተዋጽኦ እንዳለው ያምናሉ።
China will give you the loan. But we also state
ቻይና ብድሩን ትሰጣለች። ነገር ግን የብድሩ ውሉ መመሪያና ተግባብር ግንባታውን ለመፈጸም የራሳቸውን ባለሙያዎችና መሰረተ ልማት ማምጣት እንዳለባቸው ይገልጻል። አሁን ፍራቱ ምንድነው? ይሄንን እዳ መክፈል ካልቻል ቀጥሎ የሚመጣው መንግስት ችግር ውስጥ ይወድቅና የተወሰኑት ንብረቶቻችን ይወሰዳሉ የሚለው ነው።
የናይጄሪያ መሐንዲሶች ማህበር ፕሬዝዳንት ታሲዮ ሳአድ ጊዳሪ ውዲም የናይጄሪያ መንግስት የሀገር ውስጥ ኮንትራክተሮችን ለመደገፍ የሚያስችል ምቹ ሁኔታ መፍጠር አለበት ይላሉ።
Government should deliberately invest in our own
መንግስቱም ብሎ በሀገር ውስጥ የግንባታ ኩባንያዎች ላይ መዋለ ንዋይ ማፍሰስ አለበት። ይህ እንዴት ነው የሚሰራው? ስራውን ስጡንና ብቃት ይኑረን አይኑረን በስራችን እናሳያለን።
የአሜሪካ ድምጽ ናይጄሪያ የሚገኘውን የቻይና ኤምባሲና የቻይና የግንባታ ኩባንያን ለማነጋገርና ምላሻቸውን ለማካተት ጥረት ቢያደርግም ለጥያቄዎቻችን ምላሽ አልሰጡም። በናይጄሪያ የቻይና አምባሳደር ቹዌ ጂያን ቹዋን ባወጡት መግለጫ ግን ሀገራቸው በናይጄሪያ መሰረተ ልማት ግንባታ አስተዋጽኦ በማድረግ ቀዳሚ መሆኗን ተናግረዋል። እንደ ማህጋር ያሉ መሐንዲሶች ግን የቻይና የግንባታ ኩባንያዎች የበላይነት የናይጄሪያ ባለሙያዎችን ከሙያው ገፍቶ እያስወጣ መሆኑን ይገልጻሉ። በዘርፉ ተሰማርተው ይሰሩ የነበሩ አንዳንድ ተቋራጮች የተሻሉ ድሎችን ፍለጋ ወደ ሌሎች አካባቢዎች ሲሄዱ፣ ሌሎች ደግሞ ስራውን ትተው በሌላ የሙያ ዘርፍ እንደተሰማሩም ይናገራሉ።
አሁን ዋናው ፈተናችን በሀገር ውስጥ ላለው የራሳችን ወጣትና ታዳጊ ህዝብ እድሎች፣ ስልጠናዎች ወይንም የማማከር ድጋፍ እየተሰጠ ለመሆኑ ነው።
ይህ እስከሚሆን ማጋሪ እንደሚለው እርሱና የሥራ ባልደረቦቹ ትኩረታቸውን በመኖሪያ ቤት ግንባታ ላይ አድርገው ሥራቸውን ይቀጥላሉ። በአልሐሰን ባላ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ካቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። በመቀጠል ደግሞ አብረን በሰሜን አሜሪካ ወደሚገኝ ጠጅ ቤት ጎራ እንላለን። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፈኞች መካከል አንዱ አይደለም። ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉስ ጠጅ ቤት እንጂ
የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኤንቫይሮንመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን ነው በኢትዮጵያ እጅ የተጠመቀ እና በጣም የኔ ሴሚ ስዊት ነው እየጠጣው ያለሁት እና በጣም ቆንጆ ነው።
አቶ ሰለሞንና ወዳጆቻቸው የታደሙበት ንጉስ ጠጅ ቤት ንጉስ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ግዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው።
ከዚህ በፊት ንጉስ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ጥናት እናደርግ ቆይተን በ2017 ኦፕሬሽን ጀመረን ቨርጂኒያ ላይ። 2018 ገበያ ላይ አከፋፍለ ነው ጀመረን ነበር። ፓንዳሚክ መጥቶ ነው ትንሽ አስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን። ሁሉም በየቤቱ የሚሰሩት አለ እና ይሄንን ልክ እንደ ቡናችን ተቀርሞ ሌሎቹ ይዘውት ከመጀመራቸው በፊት ይሄን ነገር በትክክለኛው የኛን የሚገልጸውን ጠጅ ይዞ መቅረብና በአሜሪካ ላይ ማስተዋወቅ ነው የፈለኩት።
አቶ ግዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለ ወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሪው ተቋማት ከማስረዳት ጀምሮ ግብዓቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ።
በጣም ከባድ ነው። የሚገርምህ ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው፣ በተለይ ቴስቲንግ ሩሙን ልንከፍት ስንል ወይንም የመቅመሻ ክፍሉን ወይንም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመጥ የምናደርግበት ሂደት ላይ ከኤፍዲኤ ጀምሮ ቪዳክስ፣ ቲቲቪ ሁሉም ናቸው በሂደት መጥተው ምንድን ነው የማር ጠጅ ምንድን ነው የሚለውን የጠየቁን እና ሂደቱንም አካሄዱንም የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባለው አይነት ነገር፣ እንደዛ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ህጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሄደን እናምጣ ብንል የኢትዮጵያን ህዝብ ኑሮ ማስወደድ ስለሆነ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለኛ ጠጅ የሚሆነው መርጠን በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ ያግኝ የማር አቅራቢ አለ። በዛ ሂደት ነው የጀመርነው።
የአቶ ግዜ ነው የቀደመ እቅድ በሰሙ ግዜ በጅጉ ተገርመው እንደነበር የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በጊዜያት ውስጥ የወጣቱ ትውልደ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ።
የመጀመሪያ ነው ዛሬ እዚህ ስመጣና ትልቅ ስኬት ደርሶ ነው ያገኘሁት። ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ እዚህ ሀገር በብዙ የአሜሪካ ግዛቶች፣ ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ ለዚህ ሀገር ተጠቃሚ የሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስቱ ውስብስብ ሂደቶች አልፎ ለተጠቃሚ ማቅረብ የማር ወይን ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው ማሰበው።
በቀደመው የህዝብ ግንኙነት ሙያቸው የትውልድ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልድ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ።
እንደ ኢትዮጵያዊ ካሰብከው የአገርም የባህል የማንነትም ከብዙ ታሪካችን ጋር የተያያዘ ነው። ጠጅ ወይም ማር ማለት ነው እና ያንን ደግሞ ያንን ባህል ያንን እሴት ይዞ እዚህ ሀገር እዚህ ትልቅ ሀገር ላይ እንዲህ አይነት ስራ የሚሰራን ሰው መደገፍና ስራው ስኬታማ እንዲሆን ማድረግ እኔ እንደማስበው ከሆነ ሀገርን መደገፍ የሀገርን ባህል ማስተዋወቅ ነው በዛው። ምክንያቱም የማር ጠጅ እና የማር ወይን ሲባል የኢትዮጵያንን ባህል የኢትዮጵያንን ስም በዛው አብሮ የሚያስጠራ ስለሆነ ኢትዮጵያውያን ትውልደ ኢትዮጵያውያን አሉ። አንደኛው የሚደግፉበት መንገድ አንዱና የመጀመሪያው መጥቶ ማየት አንድ ኢትዮጵያዊ ሀገራችን ባህል በጠበቀ እንዳይሁ በሚያኮራ መልኩ እንዲህ አይነት ስራ እየሰራ ነውና ሂዶ ማየት መጥቶ ማየት ይሄንን ስራ
ስራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉስ የወይን ጠጅና የማር ጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያውያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣዕም ለማዳረስ እንዳቀደ መስራቹ ይናገራሉ።
ከዚህ በኋላ ያለኝ እቅድ ብዙዎቹ ከተለያየ አገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅራቅ ያለ ቦታ መጥተዋል። ይሄን መከፈቱን ሰምተን የመጣ ነው የሚሉ ብዙ አሉ። ምናልባት እግር ጥሏቸው ለሌላ ነገር ግን ይሄን ነገር ሳናያን እንደም ብሎ የመጡ ብዙ ሰዎች አጋጥመውናል እና የነሱ ጥያቄ አንዱ ለምን ቀረብ አርጋችሁ አከፍቶልንም ነው። ይሄ ነገር ደግሞ የከፈት ነው አንደኛ የኛን ካልቸር ያዘ ሆኖ በሚቀጥለው ደግሞ ለሀበሾችም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮ መሄድ እንኳን የማይችሉ ካሉ እንደዚህ አይነት ነገሮች ተወሰነም ነገር ቢሆን ትዝታቸውን ወይንም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ የሀገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝ እና የሚቀጥለው ቅዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመትረት ለሰው ተደራሽ እንዲሆን ማድረግ ነው።
ወደ ንጉስ ጠጅ ቤት እንመለስ። በባህላዊ ቃዎችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛት ነዋሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ ገታ አድርገው በጠጅ ቤቱ ስለነበራቸው ቆይታ ሐሳባቸውን ሰጥተውናል።
ልጅ ያለው ስለወጣው ብዙዛን የጠጅ አልጠጣም። አሁን ግን ያው ከጓደኞቻችን ጋር እዚህ ተሰብስበን ድሮ አንድ ላይ ኮሌጅ ሄደን ልጆች ነን አንድ ላይ ብዙ ያሳለፈን ልጆች ነንና እንደዚህ አይነት ቦታ ላይ ስንገናኝ ያው በጠጁም ምናምን በጨዋታውም ምናምን ወቅ ያረጋግን የተጫወትነው እና በጣም ደስ ይላል። ታይም ቦታው በጣም ስፔሻስ ነው በጣም አሪፍ ነው እና ብዙን ተጠብቃለን። ከዚህ በኋላ
ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የእርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግሮ ማይታቸው በህዝቦች ባህልና ትውፊት ልውውጥ እንዲሁም ቅርርብ ረገድ የራሱ አውንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉስ የወይን ጠመቂያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ከአሜሪካ ድምጽ ጋር ስላመሻችሁ በእጅጉ እናመሰግናለን። አፍታም ዝዩን በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበር። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።